Lee Media Group.
ይህ የኢትዮጵያ ድምፅ የሬዲዮ አገልግሎት ነው። የኢትዮጵያ ድምፅ የሬዲዮ አገልግሎት ኢትዮጵያ ለዋላዊነት የህዝቧን አንድነት በማስተባረክ በሀገራችን ኢትዮጵያ የሚካሄዱትን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሂደቶችን በመካተል የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ።
ጤና ይስጥልኝ አድማጮቻችን፣ እንደምንሰንታችኋል። ዛሬ ቀኑ ሚያዝያ ማን ሰኔ 18 2014 ዓ.ም ተመረጥ ሳምንታዊ ዝግጅታችን ጀምረናል። እንደተለመደው የሳምንቱን ፕሮግራማችን እናሸናፊ ዘንላችሁ ቀርበናል። እንግዲህ ሳምንቱ በተደጋጋሚ የሚመጡ ነገሮችን የሀገራችን ሁኔታዎች ትንሽ እያስቸገሩ እያሸበሩ የሚመጡበት ሰዓት ነውና እነኔ ፕሮግራም ለመስራት ይከብዳል። ወደ ሀገራችን ከመሄዳችን በፊት ግን እዚሁ አትላንታ ውስጥ አትላንታ ከመጣው ጀምሮ የማቀው ከዛም ከመምጣቴም በፊት ነጋጣሚ ሆኖ የተዋወቅኩት አቶ ሰለሞን በላይ በአትላንትናው ለት ድንገት ህይወቱ አልፏል። ሰለሞን በላይን ብዙዎቻችሁ አታውቁት ይሆናል። ታውቁታላችሁ እዚህ ኖረ እዚህ አትላንታ ውስጥ የኖረ ጥሩ ተጫዋች ቀልደኛ በተለያየ መልኩ አስቆ አስደስቶ የሚለይ ነው እና ጥሩ ወዳጃችን ነበረ፣ ጥሩ ጓደኛችንም ነበረ። እንዳጋጣሚ ሆኖ በትላንትና ሁለት ቤተሰቦቹ ባዩት በአንድ ሰዓት ጊዜ ውስጥ ህይወቱ አልፏል። ስለዚህ ሳምንቱ እንዲቀላል ሳምንት አልነበረም። ከሀገር ቤት ብቻ ሳይሆን እዚያ ተገባችንም ወገኖቻችን እዚህ እያየናቸው የሚያርፉበት ሰዓት መጥቷልና ለወዳጅ ዘመዶቹ ለቤተሰቡ ሁሉ መጽናናትን እንመኛለን። እመኛለሁኝ ሰለሞን ነፍስህን እግዚአብሔር በገነት ያኑርልን። እንግዲህ ይህን ካልኩ በኋላ ወደ ጉዳያችን ነው የምንገባው። የሀገራችን ጉዳይ በየጊዜው ብዙ ነገሮችን እያመጣ ነው ያለው። ወደ ዋናው ከመሄድ በፊት ግን ከሰሞኑ የአውሮፓ ህብረት ወደ ትግራይ ሄዶ ነበረ። የአውሮፓ ህብረት የቆስ አመራርና የሰብአዊ እርዳታ ኮሚሽነር ጃኒዝ ሴናርቺስ በትግራይ ክልላዊ መንግስት ጋራ ውይይት አድርገዋል። የአውሮፓ ህብረት የውጭ ጉዳይ ምክር ቤት በትግራይ ጉዳይ ላይ ተወያይቶ የያዘው አቋም የመቀለ አበበ አሉላ አየር ማረፊያ መዘጋቱ የመንግስት መግለጫ፣ የትግራይ ክልል የሰጠው መግለጫ አለ። እንዲሁም በአጠቃላይ አቶ ጌታቸው ረዳም የሰጡት መግለጫ አለ እና በጥቅሉ ድርድር የሚባለውስ ነገር ምን ላይ ደርሷል፣ በትላንትና ሁለት የብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ አድርጓል የሚሉም ዜናዎች ወጡበት። ይሰማሃል አሸናፊ? ሰምተኛል ለመሆኑ?
ይሰማል።
አንድ ዝም ስትለኝ ጊዜ
አይሰማኝ።
እሺ። እና እነዚህን ነገር እንያዝና ከትግራይ ክልል ከትግራይ ችግር እንነሳና ያንተን እይታ ጠቃቅስልና ወደ ዋናው እናልፋለን። እስቲ በዛን ጀምር።
እንግዲህ ትግራይ ውስጥ በዚህ ሳምንት ከሆኑት ነገር ትልቁ እናንተ የጠቀስካቸው ሰውዬ የአውሮፓ ህብረት የቀውስ አመራርና የሰብአዊ እርዳታ ኮሚሽነር ጄኔስ ሌናርቺች መቀሌ ሄደው ከዶክተር ደብረጽዮንም ጋር ተወያይተዋል። የሃይደር ሆስፒታልንም ጎብኝተዋል። እንግዲህ የአውሮፓ ህብረት ቀዳሚው ነው። በኢትዮጵያ ላይ ኢትዮጵያ ይሰጥ የነበረውን ድጋፍ ካቆሙት ውስጥ ቀዳሚው ነው። ከዚህ ከጦርነት ውስጥ ውጡ፣ ጉዳያቸውን በሰላም ጨርሱ የሚል አቅም በመያዝ ቀዳሚው ነው። እና እንግዲህ መንግስት ይህንን ግንኙነታችንን ለማደስ ብዙ ሲጥር ነበረ። ልዑኩን በፍትህ ሚኒስትሩ ዶክተር ቲሞቴዎስ ሁሉ ሄዶ ነበረ። እዚህም የአውሮፓ ሀገራት አምባሳደሮች ከደመቀ መኮንን ጋር ተወያይተው ነበር እና ጫናው እንዲነሳለት በጣም ሲወተውት ነበር የኢትዮጵያ መንግስት። እንግዲህ እነሱ ደግሞ ጫናውን የጣልንበት ምክንያት አለ። ያ ምክንያት ካልተስተካከለ በስተቀር ግንኙነታችን ወደ ድሮው ሊመለስ አይችልም ነው። እንግዲህ ሌላርቺች አንደኛ ጉብኝት ምክንያቱ ይሄ ነው። ሄዶ ካዩ በኋላ የተናገሩትን ሰምተሃል። በተለይ አንደኛ ትኩረት የሰጡት ያው በፊትም ሲነገር የነበረ ነው፣ ከፍተኛ የነዳጅ እጥረት አለ። ነዳጅ ስለሌለ እርዳታው ወደ እንዲገባ እርዳታ ፕሮግረስ አሳይቷል። እርዳታ ይገባል እንኳን ቢባል እርዳታው መቀሌ ብቻ አይደለም የሚሰጠው፣ ለክልሉ በሙሉ ነው። ወደዛ ማጓጓዝ የሚያስችል ነገር ስለሌለ መቀሌ ተከማችቶች ብሏል። ስለዚህ እርዳታ ገባ የሚለው ነገር ምንም ትርጉም የሌለው ነው ያገኘው። ሌላ ላረንጅሽ ካነሱት ነገሮች አዲስ አበባ ከመጡ በኋላ በተለይ የጋዜጣዊ መግለጫ ሲሰጡ የኤሌክትሪክ ኃይል፣ የኮሚኒኬሽን፣ የባንክ መቋረጡ ምክንያቱ ምን እንደሆነ ሊገባኝ አልቻለም ነው ያለው። እና ምንድን ነው ምክንያቱ? ለምንድን ነው የሚቋረጠው ነው ያሉት። እና ይሄ ከበባው ፓርሻል ከበባ አለ የሚል ነገር ነው። በኋላም ጆሴፍ ቦረልስ የውጭ ፖሊሲ ኃላፊው የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ አድርገው ሳበቁ በኋላ አቋም ይዟል። በትግራይ ጉዳይ ላይ ገምግሟል። የትግራይን ጉዳይ የዩክሬን ማይቷል ልዩ አጀንዳ አድርጎ መርምሯል። የትግራይን ሁኔታ ፓርሻል አሁን ቀ ያነሳውልን ነው ፕሮግረስ አለ በእርዳታ ማቅረብ ደረጃ ግን ፓርሻል ብሎኬጅ ነው ያለው እና አለ አሁንም። ስለዚህ ግንኙነታችንን እንዲስተካከል እኛ መሬት ላይ በተጨባጭ ያለውን ነገር ነው የምንመለከተው። በተጨባጭ መሬት ላይ ያለው ነገር ግንኙነታችንን ሊያድስ ስለማይችል ፕሮግረስ እንዳለ ሆኖ ግን ገና ብዙ ይቀራቸዋል ወዳጅ እንድንሆን ያላቸው እና ወዳጅነታቸው በዚህ ደረጃ አሻሽሉና የኛም ቫልዩስ ሙሉና ወዳጅ እንሆናለን። የኛም ቫልዩስ ካልሞላችሁ ወዳጅ አንሆንም ብሏቸዋል። ግን በይፋ ነው የተናገሩት። ይሄ ነው እንግዲህ ትልቁ ነገር። ሌላ
ቀጥል
እንግዲህ ሌላው ከዚህ ከመቀሌ አባ ነጋ ኤርፖርት ጋር ተያይዞ ያለው ነገር ነው። ኤርፖርቱ ያው መዘጋቱን አሳውቋል የትግራይ መንግስት። የዘጋበትን ምክንያትም ተናግሯል። የዘጋው ዝም ብሎ አይደለም ወደ መዝጋት ውሳኔ የሄደው። መጀመሪያ እዛ አውሮፕላን ማረፊያውን የንግድ በረራ የለም ታውቃለህ?
የለም
የንግድ በረራ ስለሌለ አውሮፕላን ጣቢያውን የሚጠቀሙበት የረድኤት ድርጅቶች ናቸው። የሁማኒቴሪያን ኤድ ነው የሚወስደው። ቀይ መስቀል ይጠቀምበታል፣ ሌሎችም የተባበሩት መንግስታት ድርጅቶች ሌሎችም ይጠቀሙበታል። እና እነሱ ስለሆኑ መጀመሪያ ከእነሱ ጋር ተነጋግረው ማስጠንቀቂያ ሁሉ ሰጥተዋል። ምንም ልናደርግ አንችልም ይሄ ነገር ሊቆም ነው ብለው ነግረዋቸዋል። ከዛ በኋላ እንግዲህ እነዛ ምንም ማድረግ አይችሉም፣ ምክንያቱም መንግስት ነዳጅ ላይ በጣም ጥብቅ ስለሆነና ነዳጁን ስለማይሰጣቸው ምንም ማድረግ አልቻሉም እነሱን። ስለዚህ በዚህ ምክንያት ለጊዜው ቴምፖራሪ ተዘጋ። እንግዲህ ይሄን ቴምፖራሪ መዘጋት እንደተነገረ የኢትዮጵያ መንግስት የትግራይ መንግስት ለማሳጣት እንደው አይነተኛ ነገር አገኘው ብሎ ዘሎ ነው የገባበት እና የሰብአዊ እርዳታ እንዳይደርስ አውሮፕላን ማረፊያውን እንዳይሰራ አድርጎ ዘጋ አለ። እና እንግዲህ ይሄን ተከትሎ መግለጫ ሰጥተውበታል። በተለይ ጌታቸው ረዳ በሰጡት እንትን ላይ ትንሽ ጠንከር ያለ ነገር ነው የተናገሩት። እንደው ችኮላውንም አንስተው በተለይ ቴምፖራሪ የተዘጋ አሁን ባልኩ ምክንያት ነው የተዘጋ፣ የነዳጅ አቅርቦት ችግር ስላለ ኦፕሬት ማድረግ አይቻልም፣ ከባለድርሻ አካላቶቹ ጋር ከእርዳታ ድርጅቶች ጋር ተነጋግረን የዘጋ ነው ካሉ በኋላ መንግስት ይሄንን ዓለም አቀፍ ማህበረሰቡን ማደናገር ያስችለኛል ብሎ ነው ይሄን ያለው። እና ሌላ ያነሱት ነገር ጭንቅ ውስጥ ነው ያለው። በዚህ በጋምቤላ በኦሮሚያ በሌሎችም አካባቢዎች ሰላማዊ ሰዎች ላይ በተፈጠረው ግድያ ጫናዎች እየተፈጠሩበት ስለሆነ ህወሓት እርዳታ ከለከለ የሚል ሌላ ትልቅ አጀንዳ ፈጥሮ ትኩረት ለማስቀየር ያደረገው መሰረተ ቢስ ነው በሚል እንደው አሳዛኝ መሆኑንም ጭምር ነው ወረፋ አድርገው የተዉት። እና ለማንኛውም ነዳጅ እንግዲህ መንግስት ምንድን ነው ያለው? ይሄን ያህል ሊትር ገብቷል፣ ይሄን ያህል እንደዚህ ሆኖ ነው ያለው። ነዳጁን ለትግራይ መንግስት አይሰጥም፣ አንድም ሊትር አይሰጥም።
አዎ
ለትግራይ መንግስት ብሎ ለክልሉ የመንግስት መስሪያ ቤቶች ፐብሊኩ እንዲጠቀምበት ፍሪሊ የሚታደል ብሎ የሚሰጠው የለም። እርዳታ ድርጅቶች ለእነሱ ስራ የሚያስፈልጋቸውን የሚሰጠው። ስለዚህ ለመንግስት ድንቡሎ ነዳጅ አልሰጠም እና ሰጥቻለሁ የሚል አይችልም። ኤርፖርቱን የሚያስተዳድረው መንግስት ነው፣ የሰብአዊ እርዳታ ድርጅቶች አያሉ። መንግስት ያስተዳድረው ለሱ የተሰጠው ነዳጅ ስለሌለ የሚያስገባበትም ሌላ መንገድ ስለሌለ ኤርፖርት እንግዲህ ኤሌክትሪክ ፖር የለም። ኤርፖርቱን 24 ሰዓት ነው የሚሰራው። ተርሚናሉ መንቀሳቀስ አለበት፣ ሌሎች ስራዎች አሉ፣ ጀኔሬተር መስራት አለበት። የለም በቃ። እና ያሰጠውን ነዳጅ ነው አንደኛ ሰጥቻለሁ፣ ይሄ ሁሉ ነዳጅ ሄደው ለክልሉ መንግስት ለዚህ ፐርፐዝ ብሎ ሰጥቶ ቢሆን መጠየቅ ይችል ነበር። እና ምንም ትርጉም የሌለው ነገር ነው። ኦፍኮርስ በጣም ትልቅ አጀንዳ አይደለም። እንደው መንግስት ቸኩሎ ሰብአዊ እርዳታ ለመከልከል ሰብአዊ እርዳታ ይጨመርልን የሚሉት ሰዎች ሰብአዊ እርዳታ ለመከልከል የሚለው ነገር ትንሽ ብዙዎቹን ያሳቀም ስለሆነ ነው ያነሳ ነው እንጂ ብዙም ትልቅ አጀንዳ ሆኖ አይደለም። እንግዲህ ይህን ይመስላል።
አቶ ጌታቸው ከተናገረው ውስጥ የዚህ የወልቃይት ጉዳይ ባለፈው ሳምንትም አንስተነው ነበር፣ ግን አሁን ከሁለት ቀን ከሶስት ቀን በፊት የወልቃይት የምዕራብ ትግራይ ነው የሚባለው የወልቃይት ጠገዴ አካባቢ ያሉትን ነገሮች አንስተዋል። መደራደሪያ የለም፣ በሰላማዊ እንዲሆን እንመርጣለን፣ በሰላማዊ ግን ይሆናል ብለን አንጠብቅም፣ ግን ሌላው አማራጭ ልንገደድ እንችላለን የሚልም አካሄድ አለ። እና ዛሬ ጠዋት እንደውም አንድ ሬዲዮ ሳዳምጥ ነበረ ትንሽ መታኮስ ነገር ተጀምሮ ነበር። እና ከሌን ከከሌ ማለት አልፈልግም አሁን ዝም ይልተው፣ ግን የተኩስ ልውውጦች እንደነበሩ እየተነገረ ነው ያለው። በሌላ በምዕራብ በኩል አሁን ከመውጣት የፊት ያዳመጥኩት አለ። ለዚህ ነው እዚህና እዛ ነው ለማለትም ብዙም አልደፍርበትም። የሆነው ነገር ሆኗል፣ መሆኑ ሆኗል። ምንም ወዲህ ወዲህ የምንለው የለ፣ ግን ማን ወደ ላይ ያገኘው ማን የሚለውን ነገር ስትመለከተው እርስ በርሳቸው የሚጋጩ ብዙ ነገሮች አሉበት። ስለዚህ ለጊዜውን ተው፣ ግን ግጭቶች እንዳሉ እየተነገረ ነው። ሌላው በዛው አካባቢ ያለውን ስትመለከት በትላንትና ዕለት የብልጽግና ፓርቲ ማዕከላዊ ኮሚቴ ስብሰባ ተቀምጧል። ስራ አስፈጻሚ ኮሚቴ መስማማት ስላልቻለ የሚል ሌላ ደግሞ ነገሮች መጥቷልና የኢትዮጵያ መንግስት
መቀመጡን ሰማን፣ ምንም ተቀምጬ ይህን አልኩ
አላለም። አይ አንዳንድ ጊዜ እኮ ሰዓቶችን ማዳመጥ ጥሩ ነው ብዬ የምላችሁ ወድጄ አይደለም። እነ ሲሳይ ያገኘን ስታዳምጥ እነ ግዛውን ስታዳምጥ በየሰዓቱ ይለዋወጣሉ ይመስለኛል። ብቻ ለማንኛቸውም ስብሰባ የተቀመጡት የወልቃይትን ጉዳይ ለመነጋገር የሚል ተናግረዋል ትላንትና። ስለዚህ አንድ ቦታ ላይ መንግስትም ራሱ አጣብቅኝ ውስጥ የገባበት ነው። እኛ ጦርነቱ ሲጀመር ከዛም በኋላ ወደ ድርድር መምጣት አለባቸው ብለን በምንልበት ጊዜ በመጀመሪያ የተናገርነው ነገር ቢኖር ምንድን ነው? ህገ መንግስቱ እስካልተሻረ ጊዜ ድረስ እና ህገ መንግስቱ እስካለ ጊዜ ድረስ ህገ መንግስቱን ተከትሎ ያለው ትክክል ነው ትክክል አይደለም የማን ነው የማን ነው የሚያገባን የለም። ግን ህገ መንግስቱ እስካለ ጊዜ ድረስ ሁሉም ወደ የቦታው ተመልሶ ከዛ በኋላ ይደራደሩ፣ ይመካከሩ፣ ይጨቃጨቁ፣ ይከራከሩ ነው ያልነው። አሁንም ያ መሆን አለበት። ይህ ፋኖ ነኝ እየተባለ በየሰዓቱ የሚጮሁት ከዋሽንግተን የሚላኩ ደብዳቤዎች የሚላኩ ዘፈኖችን ትቶ ህዝቡ በሰላም የሚኖርበትን ነገር እንትን ማድረግ መቻል አለበትና
ይህን ነገርስ እንዴት አየኸው? መንግስት ራሷም ከአውሮፓ ህብረት ጋር ከአሜሪካን ጋር አጣብቂኝ ውስጥ ገብቷል። የማይሆነውን ነገር ቃል እየገባ ደጋፊዎቹም ትላንትና የማልቀስ ያህል ነው። አንደኛው ከዛሬ ጀምሮ ስክሪፕቶና ማይክን አቁም ያለውላል መሳይ መኮንን የሰጠው ምክንያት ለቤተሰብ ነው ያለው። የቤተሰብስ ከሆነ ጊዜ ድረስ የነበረው የዘር ጭፍጫፋ አቋሙ አልቀየረም። ትክክል አልነበርኩኝም ብሎ ማላለም። ስለዚህ አሁን ከገባ በኋላ ቴክስት ያደረጓን ሁለት ልጆች አሉ። የጠየቁኝ ምንድን ነው ለምን ስለሱ አታወራ? ስለሱ ማውራበት ምክንያት የለም። ህዝቦች እንዲጨፈጨፉ የትግራይ ልጆች ከቤታቸው እየታደኑ ከያሉበት ኢትዮጵያ ግዛት ውስጥ ኢትዮጵያ ሀገር ውስጥ ከያሉበት ታድነው ኮንሰንትሬሽን ካምፕ እንዲቀመጡ ያግባባና ያ ሲደረግ ደግሞ አንሷል ብሎ የመከረን ያስመከረን ከነ ጓደኞቹ። ስለዚህ ምናልባት በቤተሰብ ምክንያት ሊያቋረጥ ይችል ይሆናል። ሐሳውና እምነቱ ግን አልተዋረጠን ያው ነው። የቤተሰብ ችግር ባይኖርበት ኖሮ ያንኑ የጭፍጨፋ ሂደትና መዝሙር ከመዘመር ወደ ኋላ አይለም። ይሄን ግልጽ ባለ መልኩ እናስቀምጠውና ይሄን ያመጣሁበት ነው ምክንያት ምንድነው? አሁን ስብሰባ ተቀምጧል ያሉት መባሉን ከነሱ ነው የሰማነው። ምክንያቱም ቴክስት ሲደራረጉ እንደተደራረጉ እየተነጋገሩ ይያሉ የሰሩት ፕሮግራም ላይ የሰማሁት ነው መናገረውና ይሄን ማጣብቅኝስ መንግስትን ከተቷልና አንተስ ምን ትላለህ? ወደ ሌላው እንሄዳለን። በዚህ እንጠቅልለው
ነው እኔ ልብሱ ነገር ውዝግብ በወሰንና በማዝነት ውዝግብ እንደሚነሳ ፌዴራላዊ አወቃቀሩ ሲዋቀር አስቧል። ስለዚህ በዚህ መንገድ ይፈታል ተብሏል። ሁለት ክልሎች መካከል የወሰንና የማንነት ወደዛኛው ጋር ሊሆን አይ ወሰኔ ከዚህ ጋር ተወግዷል። ማንነት ነው ዋናው መመሰረቱ። ወሰኑ ራሱ ከማንነት ጋር የተገናኘ ስለሆነ በኢትዮጵያ ውስጥ የወሰንና የማንነትን ጥያቄ አስለያየ። ለምሳሌ ድሮ አሶሳ ወለጋ ጠቅላይ ግዛት ውስጥ ነበር። ወለጋ የኦሮሚያ ዞኖች ናቸው። እንግዲህ ከየትኛው ጋር ነበር መሰለ የነበረው? ከምዕራብ ወለጋ። አሁን ቢሆን ኖሮ ከምዕራብ ወለጋ ጋር ነበር የሚሆነው። ግን ድሮ ይህ አሁን ምዕራብ ወለጋ ያለው አካል ስለሆነ ይመለስልን ሊል አይችልም። አከላለሉ በማንነት ስለሆነ ወሰኔ እዛ ድረስ ነው ሲል እዛ ጋር ያለው ህዝብ ማን ነው ማን ነበረ ነው ጥያቄና በኢትዮጵያ የወሰንን ላይ ማንነት ጥያቄ ፌዴራላዊ አወቃቀሩ በማንነት ስለሆነ አይለያይም ሁለቱ። ይሄ ወሰን የኔ ነው ስትል እዛ ላይ የሚኖረው ሲኖር የነበረው ህዝብ በአብዛኛው የኔ ነው እኔ የሆንኩትን ነው እያልክ ነው እንጂ መሬት የሚባል ነገር ብቻውን የለም። ህዝብ ነው በአወቃቀሩ መሬት ማለት ነው። እና እንግዲህ ይሄ የማንነት ጥያቄ እዛ ያለው ህዝብ አማራ ነው ሲባል በመጀመሪያ ደረጃ ጥያቄውን እኔ አማራ ስለሆን ከወገኖች ጋር ልሂድ የሚለውን እንደ ደንቡ የሚያነሳው እዛ ያለው ህዝብ ነበር። ከዚህ ነው የሚጀምረው። እስከምናውቀው ድረስ ውስጡን አላውቅም። እዛ ያለ ህዝብ አንስቷለሁ የሚለው ላይ ጥርጣሬ አለኝ። በመጀመሪያ ደረጃ
ከጎንደርና እኔ እነግርሃለሁ ከጎንደር ከተማ
እሱ ነው። አሁን ዝም ብለን በጥያቄ እንትን
አሜሪካን ካሉ ከተሞች እኛ ጓደኞች ናቸው። እሺ፣
ሌላው ህገ መንግስት ነው ማወራው ህገ መንግስት። ከዛ በኋላ አለመግባባት ሊፈጠር ይችላል። እዚህም ሆኖ ሁለቱ ክልሎች ይቀመጡና በምክክር ይፈቱታል። በውይይት ወሰናቸው እንደገና ያካልላሉ። የለም ይሄ እኮ እነከሌ የዚህኛው ናቸው ወደዚህ ጋር ልፍ ብለሃል የኔ የሆኑት ወሰኑ ወደዚህ መጥቷል ተባብለው በሀገር ሽማግሌም በተጨባጭ መሬትን ላይ ያለውን ተከትለው አስተካክለው ሊጨርሱ ይችላሉ። ወሰናቸውን ይቀይራሉ ማለት ነው ካርታቸው። እንደሱ ካቃታቸው ወደ ፌዴራል መንግስት ይመጣል። የፌዴሬሽን ምክር ቤት በተወሰነ ጊዜ ውስጥ አወዛጋቢ የሆኑት ቦታዎች ላይ ሬፈረንደም ይካሄዳል። ይሄ በህገ መንግስቱ መሰረት ነው። ስለዚህ ይሄ ህገ መንግስት በዚህ ህገ መንግስት መሰረት ይሄን ቦታ ለመፍታት መጀመሪያ ህገ መንግስቱ ከወጣ በኋላ ያለው ወሰን ይመለሳል ወደ ነበረበት። የተበታተነውም አማራ ሆኖ የነበረና የተነስቶ የሸሸም ካለ ይታወቃል እኮ የተመዘገበ ሪካርድ እኮ ነው። ማን የትኛው ቦታ ማን እንደነበረ ይታወቃል፣ ይመለሳል እንደነበረ። ከዛ በኋላ ሁለቱ ክልሎች ዴሞግራፊ ጋር አገናኝተው የሚያነሱ ዴሞግራፊ ተለውጧል የሚሉትን ነገር ካለ የት ድረስ እንዴት ነው የተለወጠው የሚለውን ሁሉ ውጭ ብለው አድግበው ይጨርሳሉ። ካልሆነ ያው ሬፈረንደም ይካሄዳል። ወደ ሄዶ ይሄዳል። ወደ አማራ ከመጣ ወደ አማራ ይመጣል፣ ወደዛ ከሄዶ ወደዛ ይሄዳል። ለመንግስት ለእኛ አሁን ለመንግስት የሚሻለው ይህን ሀገር የሚያስተዳድረው በህገ መንግስቱ መሰረት ስለሆነ በህገ መንግስቱ መሰረት ፍትት ብቻ ነው ማለት ያለበት። በህገ መንግስቱ መሰረት የማይፈታ ከሆነ አደጋው የኢትዮጵያ ብሔሮች በሙሉ ሌሎቹም ክልሎች ይህን ህገ መንግስት የተቀበሉ ናቸው። ይሄ መንግስት በዚህ ህገ መንግስት መሰረት ያስተዳድረኛል፣ ይህን ነገር በዚህ ህገ መንግስት መሰረት አስተዳድር ብለው ፕሪንስፕል ውክልና ሰጥቷል አልሰጠውም ሌላ ነገር ሆኖ የሰጡ ናቸው። ይህንን ጉዳይ በህገ መንግስቱ መሰረት ሳይሆን በሌላ መንገድ ከፈታ ህገ መንግስቱን ላከብርና ላስከብር ብሎ የቃል የገባው ነገር አፍርሷል ማለት ነው። ስለዚህ ህገ መንግስቱን ባለማክበር የመጀመሪያ ተቃውሞ የሚገጥመው እርግጠኛ ነኝ ከኦሮሚያ ነን። ምክንያቱም የኦሮሚያ ህዝብ የህገ መንግስቱ አለመፈጸምና ፌዴራሊዝሙ ዴሞክራሲ አለመሆን ላይ እንጂ ህገ መንግስቱ ጋር ምንም ችግር የለበትም። ሌሎቹም ብሔሮች እንደሱ ነው። ቻሌንጅ ይገጥመዋል ከሌሎቹም ህገ መንግስቱን ባለማክበር ጥርጣሬ ላይ ይወድቃል። ህገ መንግስቱ እያለ ወሰንን በሀይል ወይም በሌላ መንገድ የከሌ ነው ብለህ የምትሰጥ ከሆነ የሌለ ስልጣን ስለሆነ ህገ መንግስት ጥላል የሚል ከፍተኛ ተቃውሞና ትችት ይገጥመዋል። ስለዚህ ለመንግስት የሚሻለው እዚያ ላይ እስቲክ ማድረጉ ነው። ለሁለቱም ህዝቦች ለሀገሪቱም ዘላቂ ሰላም የሚያመጣውም እሱ መንገድ ብቻ ነው። ሌላ በእጅ ያለ መንገድ የለም። የሀይል ነው። የሀይል እንግዲህ ምን እንዳመጣብን አይተነዋል። እንደዚህ ነው
የሚታየው። ችግሩ ያለው የጠቅላይ ሚኒስትሩ መንግስት ይህንን ሁሉ ህዝቦችን እንዲራበሹ፣ ህዝቦች እንዲተላለቁ የራስን ስልጣን ለማቆየት ከኤርትራው መንግስት ሐሳብ ለማስፈጸም የተጀመረው ጦርነት የአማራውን ክልል ሚሊሻም ሆነ ይሄ እንደነ ኮሎኔል ደመቀ ዘውዱ ያለውን የደነበረ ፈረስ ልበለው አጋልቦ እዚህ ጦርነት ውስጥ ከቶ ሁለቱን ህዝቦች አለያየ። አሁን ማጣፊያው አጠረው እንዳሰበው ጨርሳለሁ አጣፋለሁ እንዳለው አልተሳካለትም። አሁን ያንንም ለስልጣን ነበር አሁንም ለስልጣን ስከሆነ ጊዜ ድረስ ባለፈው ሳምንት የተናገርነው አለ ፋኖን እንዴት እንደረገመ እንዴት እንዳንቋሸሸ አሁን ቀጥሎ ያማራውን ህዝብ እንዴት እንዳስጨፈጨፈም እና ያለ ስልጣኑን የሚያቆይስ ከሆነ ጊዜ ድረስ ጠቅላይ ሚኒስትሩ ምንም ነገር ያደርጋሉ? ከዚህ በፊት በፍላጎት ይልቀቁ ነበር። አሁን የሚያስለቀቃቸው ነገር ካለ ያንን ከመደገፍ ወደ ኋላ የምንልበት ጊዜም አይደለም። እሱ ሌላ ጊዜ የምናወራው ነው። ለጊዜው ግን ጠቅላይ ሚኒስትሩ ስልጣናቸውን የሚያቆይ መስሎ ከታያቸው እንኳን ምን ሱዳንን 70 ኪሎ ሜትር የጎንደርን ክልል እኮ ለሱዳን ሰጥተዋል ለስልጣን። የሶማሌን ጦር አምጥተው አስደባ ህዝባቸውን አስመትቷል። የኤርትራን መንግስት አምጥተው ህዝባቸውን አስመትቷል። ለምን ስልጣን ላይ ለመቆየት? አሁንም ቢሆን እንኳን ወልቃይት መላው ግማሽ ኢትዮጵያን ያለውን ነገር በሙሉ ሰጥቶ ስልጣን ላይ የሚቆይስ ከሆነ ጊዜ ጠቅላይ ሚኒስትሩ ያደርጋሉ? የሚያሳዝን ጊዜ ነው ያለፈው 4 ዓመት። እኛም ከመናገር ወደኋላ አላልንም። ተናገርን ነበር ብለን ለማለት እንኳን የሚያሳፍር ደረጃ ላይ ነው አሁን የደረስኩት። እኔ እንደዚህ እኮ ብለን ነበር ማለት አልፈልግም። ምክንያቱም ተናግረን የሚሰማን አጣን። እንደ እኔ የተናገረ ወዳጄ ወያኔን ትመስላለህ ተብሎ አብሮት ከሚሰሩት አብሮ የሚሰሩት ጓደኞቹ
አብረን ካንተ ጋር መለመን አንችልም ብሎ አባረሩት። በቃ እንደኔ የሚለፈልፍ ነው የሚለፈልፍ ሳይሆን በቃ ይሄ ነገር ትክክል አይደለም ይሄ ትክክል ነው ብሎ ያውም ደግሞ ብዙም ኃይለ ቃልም አይናገርም እኔ ትንሽ የምናገረው። ይሄን ሁሉ ሲደረግ ዝም ብሎ የጮሁ ሰዎች 1500 አማራ ተገደለ ብለው ባለፈው ሳምንት አሁን እየተጮኸ ነው ያለው። የአዲስ አበባ ዩኒቨርሲቲ ዛሬ ከ200 በላይ የሆኑ ተማሪዎቹ ታስረውበታል፣ ተደብድበውበታል የሚሉ አሁን የጀርመን ሬዲዮም ሳዳምጥ ነበር አሁን ወደዚህ እየመጣሁኝ ሌሎቹ ማህበራዊ ሚዲያ ላይ የወጡ ዘገባዎች ያሳያሉ። ባለፈው ሁለት ሳምንትኛ ስናወራ ለምን ባለፈው ሳምንት እንደውም ውይይታችን ላይ ለምንድን ነው ባለፈው ታሳስ የተፈጠረን ችግር ከመሃል አንስቶ ቪዲዮ የተለቀቀው ለምንድን ነው ማን የለቀቀው ብለን ጠይቀን ነበረ። አሁን ቁጭ እየስመለከተው ግን ያ የተለቀቀው ለምክንያት ነው። በዚህ የተቆጩ ታስታውሳለህ? የተቆጩ የሱሉልታና የምናምን ኦሮሞዎች መንግስታችን ሊጓዳ ነው ብለው መጡ እነሱን ለማዳን ነው ብሎ ሲዋሽ ሜዳ ላይ ቆጭ ብሎ ሲዋሽ ነበር ጠቅላይ ሚኒስትሩ። አሁን እነዚህ ንጹሃን የተገደሉትን አብሮ ገዳይ ሆኖ አስገድሎ ገድሎ ከዛ በኋላ ያናዳውምቶ ለኦሮሞ ቆም ያለው የሚል ስሜት አንጸባርቆ ይሄ በወለጋ ከቅዳሜ ለታ እኛ ፕሮግራም ስንሰራ ለካ ሀገር እየተረበሸ ነበር ሀገር እየጠፋ ነበርና ከዚህ ከፕሮግራም ከወጣ በኋላ ነው ያየሁት ግማሽና ለማመንም እየከበደኝ ቀኑ እየጨመረ ሲመጣ ግን ያየነውን አይተናል። አሁን እንደምንሰማው ብዙ ነገሮች ያሉበት ሆኗል። ይሄንን አይተ በዚህ ሳምንት የተፈጠረውን አይተ የዛ ቪዲዮ በከመኪና ወርዶ የሚጨፈጨፉትን አስታውሻለሁ። ዓለም አቀፉ ህብረተሰብ ምን አይነት ሽፋን ሰጠው? ጠቅላይ ሚኒስትሩ ምን አሉ? የአማራ ክልል ምን አለ? የኦሮሚያ ክልል ምን አለ? ፓርላማው ምን አለ? ሌሎችም ድርጅቶችስ ምን አሉ? አሁንስ ምን እየተደረገ ነው? የክልሉስ መንግስት እንደውም የኔታ የሚል የኔታ ቲዩብ ትላንትና ባወጣው ቃለ ምልልስ ላይ የመንግስት ባለስልጣን ተሳታፊ እንደነበረና ለዚህ ዋናው ያካባቢው ባለስልጣናት እንደነበሩ በቅርብ የነበሩት መከላከያዎች እንዲነሱ አድርጎ ጭፍጨፋውን እንዲካሄድ ያደረገ እንደሆነ ጭፍጨፋ የሚያደርጉትን ሰዎች ሲመጡ ደግሞ በሬ አርደው እንዲጠብቋቸው እንዲቀበሏቸው እንዳደረጉ ሁሉ ተናግረዋል። እንግዲህ ይሄን ነገር ስትመለከት በርግጥ አእምሮ ያለው ጤነኛ መንግስት ነው ወይ ያለው ወይንስ በቃ ጫፍጭፎ አጥፍቶ ለመጥፋት የተዘጋጀ ቡድን ያለው ቂመኛ በህዝብና በኢትዮጵያ ላይ ቂም ይዞ ያደገ የ45 አመት ጎረምሳ ጠቅላይ ሚኒስትር ነው ያለን? እንዴት ትሏለህ ንገረኝ አንተ።
እንግዲህ ከቪዲዮ ጋር ገናኝታ ያነሳውን መቼም የሆነ ሆኗል ብለናል ባለፈው ሳምንት አስታውሳለሁ ያለውንም።
አዎ
ያሁኑስ ሞት የሚያሳዝነው ይሄ ነገር በቀጣይ አብሮነታችን ላይ የሚያስከትለው ነገር ነው ነበር ያለ። ምክንያቱም እከሌ የኔን ወገን ጨፈጨፈ የሚል በሌላ በኩል ስላለ ይሄ ሊፈጥር የሚችለውን ቁጭት ቂም እና እነዚህ የሚያስከትሉትን አመቺ አጋጣሚ ሲያገኝ ጥቃት አስበን ነበር። ለዘለቄታው የወደፊቱ ነው የሚያስፈልገው። እንግዲህ እኛ ይህን ያለ ለካስ ያ ነገር ይመለሳል። አንድ እኔ ይመስለኛል ምንድን ማአት ፋክተሮች ነው ያሉት። ከዛ በፊት የታሰበ ሊሆን ይችላል፣ እኛ ካለ ጋር ተገጣጥሞም ሊሆን ይችላል። ግን ፖስብል ነው እዛ ጋር የተፈጠረው ቪዲዮ የተለቀቀው ቪዲዮ የሚፈጥረው ስሜት አመቺ አጋጣሚ ስታገኝና በእጅ ትጥቅ ሲኖር ሌላው ራሱን መከላከል የማይችልበት ሆን ሁኔታ ላይ ሲኖር ሊደረግ የማይችልበት ምንም ምክንያት የለም። ፖስብል ነው እሱ ያስከተለው ሊሆን ይችላል። እና በተለይ ይህን ያህል ጊዜ ቆይቶ ከመለቀቁ ጋራ ስታስተያየው የእርስ በርስ ግጭት ፈጥሮ በዚህ መካከል ትኩረቱ አንዱ ሌላው ላይ ከማዕከላዊ መንግስቱ ላይ ተነስቶ አንዱ ሌላው ላይ ሆኖ የማዕከላዊ መንግስት የታባሱ ይህን እንዲያደረገ ይህን አጠፋልሃለሁ የሚል ነገር ውስጥ ገብቶ እድሜውን ማራዘም አስቦት ያደረገው ሊሆን ይችላል ብለን እንድንገምት ያደረገው ግን አጋጣሚ ሆኖ እንደሱ ሳይሆን የሆነ ወደ መንግስት ነው የተገበበጠው። ነገሩ እንግዲህ ዋናው ይሄ ነው። መግለጫው ላይ እንግዲህ ብዙ ነው የተሰጠው። የዓለም አቀፍ ሚዲያዎቹን ዳንሳል ለመጀመሪያ የዓለም አቀፍ ሚዲያ በጣም ሸሰፊ ሽፋን ያገኘው ግን የዓለም አቀፍ ሚዲያው ሽፋን ብዙ ጊዜ እርስ በርስ ነው የሚቀባበሉት። በተለይ የመጀመሪያዎቹ ሁለት ሶስት ቀናት ተመሳሳይ ዜናዎች ነበሩ። በመቶዎች የሚቆጠሩ 200 260 የሚሉና ሁለት ሰዎችን ኮት እንዲያደርጉ ነበሩ። ብዙዎቹ ይህንኑ ነበር ከሮይተርስ ወር ከአሶሼትድ ፕሬስ የጀመረ ይመስለኛል ይህንኑ ነበር ሲቀባበሉ የነበረው እና እውነታውን አያሳይም ነበር። በአብዛኛው አማሮች በመቶዎች የሚቆጠሩ የሚል ዜና ነበር። ግን ነገሩ በዘግናኝነቱም በሟቾቹም ቁጥር ያ አልነበረም። ሌላ ምንጭም አልነበረንም። አንዳንድ በቀጥታ እዛ አካባቢ ያሉት ሰዎች እንዴት እንደሚያገኟቸውን በስልክ አልገባኝም፣ ምክንያቱም ኔትወርክ የለም። ግን እያገኙ የሚወጡ መረጃዎችን ልቅምቃሚ እየሰማን ነው። እንግዲህ ምናልባት የሟቾች ቁጥር በሺዎች ውስጥ ሊገባ እንደሚችል እንዴት ዘግናኝ እንደነበረ ያገዳደሉን ሁኔታ ሁሉ ያወቅ ነው። እንግዲህ ሌትሊ አሁን ዛሬ ያየኋቸው አንዳንድ ሚዲያዎች እስከ 500 ያደርሰውታል፣ ከቨሬጅ ሰጥተውታል። የእነሱ የሰጡት ከቨሬጅ ሌሎች የተባበሩት መንግስታትም አሜሪካ የስቴት ዲፓርትመንት ሌሎቹም መግለጫ እንዲያወጡበት አድርጓል። ዓለም አቀፍ ማህበረሰቡን ትኩረት አግኝቷል። ግን እውነታውን በሚያንጸባርቅ መልክ አይደለም ይፋ የተሰጠው። ይሄ ነው እንግዲህ። ሌላው ትኩረት የሚስቡ በተለይ ብዙ ሰው ልብ ያላለው የኦነግ መግለጫ ያነሳቸው ነገሮች አሉ። ኦነግ ማለት የህጋዊ የሆነው የሚጃውል ዳውድ ኢሳ ምንድን ነው የሚሉት እርግጠኛ አይደሉም። ማን ከሌ ነው የገደለው ማለት አልደፈሩም። ግን መንግስትን አካሄድ አንዳንዴ ምን ያደርጋሉ፣ ለምሳሌ የኦሮሞ ሳትሆን ስቀር ኦሮማ ውስጥ የኖርክ ሸኔን ከሌላ ኦሮሞ የበለጠ ጠላት አድርጎ እንዲያዩ ያደርጉና ለጥቃት የተጋለጡ ያደርጉና እነሱን ሺልድ አድርገው ለእነሱ ትጥቅ ሰጥተው የመከላከል ሸኔን ለማጥፋት ኦሮሞውን ስለማያምኑ አማራውም ተጠቅሞ ሸኔን የመምታት የዛ አይነት ሺልድ የማድረግ እንደማለት ነው። እንደዚህ አይነት ነገሮች አሉ። ይሄ ነገር አማራ ስለሆኑ ሳይሆን በዚህ ሁኔታ ከመንግስት ጋር ስለተባበሩ ለጥቃት ሊያጋልጥ የሚችልበት ሁኔታ አለ ነው። አክቹዋሊ ይሄኛው እንደዚህ ነው አይደለም። የዚህ አይነት ትሬንዶች አሉ እና ብዙ ሰው ልብ ያላለው ይሄንን ነገር አንስቷል። ያው ልክ ነገር ነው። ሌላ እንግዲህ የተነሳው ነገር ትልቁ ሌላ የራሱ ወቦ ያወጣው ነው፣ የኦሮሞ ነጻነት ሰራዊት ያወጣው ነው። የኦሮሞ ነጻነት ሰራዊት ትሬንድ ሁሉ አሳይቷል። ወደኋላ ሄደው ግድያ በመፈጸምና እኔ አይደለሁም በማለት ይታወቃል እና ሸኔ ነው በማለት ይታወቃል ብሎ የአባገዳዎቹን አንስቷል። እኔ አይደለሁም ሸኔ ነው ያለው ከአር በኋላ የተጣራ ነገር ነው እና ሸኔ ነው አለማለት ትክክል ሆኖ ያሳይም ብሎ እንደውም ዝርዝር ነገሮች አስቀምጧል። ኦፕሬሽን አካሄድን ነበር ምስራቅ ወለጋ ጊምቢ ከተማው ጭምር። ከዛ በኋላ እስከ ቄለም ወለጋ እስከ ደምቢዶሎ ወሎ ድረስ ከዛ እስከ ጋምቤላ ድረስ ማጥቃት ሰንዝረን ነበር። የማጥቃቱን ዓላማ አሳክተን መሳሪያ ይዘን ከጊምቢ እስረኞችን ነጻ አውጥተን ወደ ምስራቅ ምስራቅ ማለት ይሄ ኤፎር የሚባለው መንገድ ማለት ነው። አሶሳም ተነስቶ ከቀለም ወለደም ከደምቢዶሎም ተነስቶ በግንቢ በኩል አቋርጦ ወደ ነቀምት የሚሄድ መንገድ ማለት ነው። እኛ ወደ ምስራቅ አልሄድም። ግንቢ ላይ ሚሽናችንን ከጨረስን በኋላ ወደ ደቡብ ወደ ምዕራብ ነው የተመለስነው። የሸሸው የመንግስት ጸጥታ አስከባሪ ሚሊሻውን ጨምሮ ወደ ምስራቅ ወደ ወለጋ ነው ያፈገፈገ እና እቺ ቶሌ የምትባለዋ ወረዳ ኤፎር መንገድ ላይ ነው ያለችው፣ ወደ ምስራቅ ወደ ነቀምት ማለት ነው። የሸሸው ኃይል እዛ ነው ሄዶ የሰፈረው። ያንን መንገድም ወረዳውንም ሲቆጣጠር የነበረው የመንግስት የጸጥታ ኃይል ሚሊሻውን ጨምሮ። ስለዚህ እኛ ያልሄድንበት ቦታ ነው። እዛ ጋር የነበረው ኃይል የመንግስት ብቻ ነበር። እንደውም እነሱ ነው የፈጸሙትም አላለም ሙሉ በሙሉ ግን ሁኔታው ይሄ ነው መሬት ላይ ያለው። ስለዚህ ያልነበርኩበት ቦታ ጋር እኔ ቁጥጥር ያልነበረ ቦታ ላይ ግድያ ፈጸመ ተብሎ መነገር የለበትም። ዓለም አቀፍ ሚዲያዎችም መንግስት የነገራቸውን ብቻ እየሰማቸው የምታወሩት ነገር ትክክል አይደለም የሚል ነገር ነው ያነሳው። ትልቁ እንግዲህ ይሄ ነው። ሌላ የጠቅላይ ሚኒስትሩ ምን ራሱ ስለ ምዕራብ ወለጋ ላይ እንደዚህ በሺ ሰዎች ስለተጨፈጨፉበትም የሚያወሩ ክፍልም ነበረ። የቤንሻንጉልና የኦሮሚያ ብለው አንስተው የትኛውንም እንደሆነ ዝርዝር ነገርም የለው። ከዚሁ ከምዕራብ ወለጋ ከተፈጸመው ከቀናት በፊት ጋምቤላ ላይ የሆነው ነበረ። ሌላውን በሙሉ ትተው ያችን ብቻ ነካ አድርገው እሱንም ፈጻሚውን ኢንፎርማል ኢመደበኛ የሆነ ግን ምናምን ብሎ ድብስብስ ያለ ነገር ምን ማለት ነው? ኢመደበኛ ሸኔ ኢመደበኛ አይደለም። ራሱ የህዝብ ተወካዮች ምክር ቤት ስሙን ሸኔ በለው እንጂ መደበኛ እንደሆነ አንድ ተዋጊ ሸኔ የሚባል ቡድን ነው የቆጠረው። ኢመደበኛ ቡድን ያሉት ማንን ነው የሚለው ነገር ብዙዎችን ጥያቄ እንዲያነሱ አድርጓቸዋል። ምናልባት ሌላ ሚሊሻ መንግስት የሚቆጣጠረው ወይም ከመንግስት ጋር የነበረ ከመንግስት አፈንግጦ ያደረገው ይሆን እንደ የሚል ጥያቄ ያነሱሉ አሉ። ብዙ ሰው ግልብ አላለውም። ይሄኛው ኤንወይ በሚመጥን ደረጃ ችግሩን በሚመጥን ደረጃ የተሰጠ መግለጫ አይደለም። የአማራ ክልልም ያው እንደዚሁ ነው። ሌላ ትልቁ ነገር መነሳት ያለበት ፓርላማ የሆነው ነገር ነው። የረሳነው ነገር ነው። እንግዲህ ትልቅ ነው በጣም ይሄ ጭፍጨፋ። ከዚህ በፊት ታስታውሳለህ አይኤስአይኤስ ሊቢያ ላይ ሰዎችን ያረደ ጊዜ የሀዘን ቀን ተደርጓል። እንግዲህ ስንት ናቸው? 20 ይሞላሉ። ተቃቂ አገዳደ አንድም ሰው ቢሆን መሞት የለበትም። ቁጥሩን ሳይሆን ኢትዮጵያውያን በአሰቃቂ ሁኔታ ሞተዋል። ሌሎችም እንደዚሁ የዚህ አሁን የቆሸው ራሱ ትልቅ ነበረ መሰለኝ። ይሲ ትልቅ ሀዘን ነበር ያን ጊዜ የዚህ በቆሸ ተደርምሶ ሰዎች የመጡ ጊዜ። አሁን ይሄ በጣም ትልቅ ነው። ሸኔ ነው ያለው መንግስት። ደግሞ መቼም መንግስት ነው የገደለው ተብሎ እኮ መንግስት እየተወቀሰበት አልነበረም። ሸኔ ነው የገደለው። ሸኔ አሸባሪ ነው። ሞተዋል ሰዎች 150 በአሰቃቂ ሁኔታ ተጨፍጭፈው ለመንግስት ሙሉ መረጃ ያለው። ይሄ የተጨፈጨፈን የህብረተሰብ ክፍል እንወክላለን የሚሉ ማንኛውም ኢትዮጵያ የኦሮሚያም የፓርላማ አባል የቤንሻንጉልም ሊያነሳው ይችላል። ሰው ሞቷል፣ ንጹሐን ሞቷል። በሀገራችን ላይ መንግስት እያለ ሀዘናችንን የህሊና ጸሎት እናድርግ። በጣም የጨዋ ሊጠየቅ የማይገባው ሁሉም ሰው ገና ምክር ቤቱ ሲገባ መጀመሪያ ሊያስበው የሚገባ ነገር ነበር። ክርስቱ የማድረግ ለምን ከበደ? ምንድን ነው? እኔ እኮ እንዴት አድርጌ ላስበው አልገባልኝ በፍጹም። ምኑ ነው የከበደው? እሺ፣ ከዛ ሀዘን ነው። አገር አዝናለች። ብዙ ሰው አዝኗል። ብዙ ሰው አልቅሷል። በተለይ የተቆራረጡ ቪዲዮዎችን ያገኙ ሰዎች አንዳንድ እየተጋነነ የሚሆን እንጃ፣ ብዙዎቹን ማየት አልፈለኩም። ብዙ ሰው አዝኗል፣ አልቅሷል። በሀገር ደረጃ እንደዚህ ያለቀሰና ዓለም አቀፍ ተቋማት መንግስታት ሀዘናቸውን የገለጹበትም ኢትዮጵያ 3 ቀን ወይ 2 ቀን ሰንደቅ ዓላማውን ዝቅ አድርጋ ታዝን ምንድነው የዜጎቿ አለች እንዴ? ይህች ሀገር እኮ የመንግስት አይደለች የዜጎቿ ነው። መንግስት እዛ ጋር አስተዳድረኝ ተብሎ ስልጣን የተሰጠው እንጂ ባለ ሀገሩ ህዝቡ ነው። ባለ ሀገሩ ሞቶ ያላዘነች ሀገር ማዘን የከበዳት ሀገር እንዴት ነው የሆነችው?
ችግሩ እኮ ያለው እኔ ስመለከተው ያለፈው አመት ኮረና ነው አንድ ነገር ብቻ አመቶ ሰኔን ረሳኑ። ባለፈው አመት ምንም ነገር አልነበረም ማለት ሰኔ አብይ ጠቅላይ ሚኒስትር ሆኖ ከመጣ ጀምሮ እኮ ሰኔ ላይ እኮ የግፍግፍ እኮ ነው የሚደረገው። ምን ነው ሰኔ ባልመጣ የተባለበት ጊዜም ነበር ታስታውስ ከሆነ?
አዎ አዎ በተከታታይ
አዎ። ለምንድን ነው እኔ አሁን እኮ የሰው ቁጥር የሞት ቁጥር መብዛት ማነሱ አይደለም እዛች ሀገር ውስጥ እኮ ባለፈው 4 አመት እኮ ያልሞተ ህብረተሰብ ማናለ ንገረኝ። እስቲ አድማጮች ተናገሩ መናገር የምትችሉ ከሆነ አንደበት ካላችሁ። የለም ያሻግረናል አርፋችሁ ተቀመጡ የወያኔ ደጋፊ ስለሆናችሁ ነው የጁንታ ደጋፊ ስለተሆነ ነው የቀንጅቦች ደጋፊ ስለሆናችሁ ነው እየተባለ ይዘፈንበት የነበረው ጠቅላይ ሚኒስትራችሁ ሰኔን እየመረጠ የሰው ደም እያፈሰሰ ነው። የሰው ደም ማፍሰሱ ብቻ ሳይሆን በሰዎች ደም ችግኝ ተክላለሁ እያለ ደግሞ እያላገጠ ነው። ማላገጠ እያላገጠ ነው። የአማራ ልጅ እየተገደለ እያለ ጎንደር ላይ እኔ አሳፋሪ ሆኖ የታየኝ ደግሞ ኃይለማርያም እንቶ ኃይለማርያም ዶክተር ሙላቱ ተሾመ አጋፋሪ ሆነው እዛ ሄደው ችግኝ ተከላል ሲተክሉ ወገኑ ሞቶበት ሀዘን ላይ በሆነበት ምድር ላይ የራሳችንን እኮ ቁስላችንን እኮ ማከም ያልቻልን ሰዎች በሰው ቁስል ስናላግጥ የነበርን ቁስሉኛ ጋር ሲመጣ የታመምን ሰዎች ነን። እንዴት ትግራይ ውስጥ ሰው ሲሞት ህፃናት ሲሞቱ ቁጭ ብለን ተቀምጠን አማራ ክልል ውስጥ ይሄ ነገር ተደረገ ተብሎ ዘፈን ይወጣልኛል ገንዘብ ይሰበሰብልኛል እርዳታ ለማድረግ ለማን ለመከላከያ ሰራዊት ተብሎ በአሜሪካና ሀገር ህግ የሚያስጠየቁ ሆኖ ሲገኝ ደግሞ የለም ለተፈናቃዮች በሚል ደግሞ መንግስት ካዝና ውስጥ ገንዘብ ገባ ዶላር ገባ። እዚህ የተሰበሰበ ገንዘብ የተላከው ገንዘብ እንኳን በአግባቡ መግባቱን እንኳን ማስረጃ ማቅረብ ያልተቻለበት ደረጃ ላይ ተደርሷል። አትላንታ ውስጥ ከ200,000 ዶላር በላይ ተሰብስቦ ሀዘናችን ጠፍቷል ጠፍቶታል። ማዘን አልቻልንም። ለወገናችን ሁላችንም መርጦ አልቃሾች ሆነናል። እስቲ ትላንትና ባንዲራ ይሄ ባንዲራ እስካላየሁ ጊዜ ድረስ ኢትዮጵያ ኮሚኒቲ በራፍ ላይ አልደርስም ብሎ አብይን ሊያጅብ አዲስ አበባ ሄዶ የነበረው ጓደኛችን እስቲ ተናገር ንገረን አሁን መናገር ትችላለህ? ንገረን እስቲ እነ ልደቱ ሲታሰሩ የታሰሩበት ዝም ብሎ ስለነሱ አታውሩ ብላችሁ አፋችን እንዳንናገር አዛችሁን የነበረው ሰላማዊ ሰልፍ እንዳይደረግ የነበረው ይኸውና 1500 የሚሆኑ ኢትዮጵያን አማሮች ተገደሉ ታረዱ በአብይ ምክንያት አብይ በላካቸው ሰዎች ጫካኝ ግፈኛ ሻሸመኔ ላይ ያሁሉ ሰው ሲያልቅ የከተማው ከንቲባ ነው የታሰረው። አሁን ልክ እዚህ እንደታሰሩት ሰዎች ማለት ነው የከተማው ከንቲባ ነው የታሰረው። ታስሮ ግን ሲጠየቅ ምንድነው ያለው? አብዲሳ ሽመልስ አብዲሳ ነግሬ አረፈተኛ ነው የተባልኩታል። አሁንም የታሰሩ ባለስልጣናት አሉ ለይስሙላ ባለስልጣን ነው ያዘዘን ብለው ተናገሩ። ይሄንን አይተ እንዴት ነው ሀዘናችን የሚሆነው? መጨረሻችንስ ምንድን ነው?
እንግዲህ በተለይ አሁን ካሁኑ ጀምረልኝ የቀበሌ ላይ ወረዳ ደርሷል መሰለኝ ወደ ዞን ይሄዳ ሄድ አላወቅም። ዞን ከደረሰ ያው የክልሉ መንግስት ጋር ነው የሚሄድ አርቲ ወረዳና ቀበሌው ማለት ቶሌ ባለው ቀበሌ ማለት ነው። ወረዳው ግንቢ ነው የሚባለው ብሶ ግንቢ ከተማውን እና ወረዳውን ያምታተዋል። ኦፍኮርስ ግንቢ ከተማም ግንቢ ወረዳ ውስጥ ነው ያለችው። ወረዳ ነው ግንቢ፣ ሰፊ መሬት ነው። እንግዲህ እነዚህ አካላት ጥቃት ስለሚሰነዘር በሚል ጥቃት ሊከላከል የሚችል ኃይል እንዲያስወጡ ታዘው እንደነበረ ነው የሚናገሩት። የመንግስት መዋቅር ነው። ስለዚህ ግድያው መንግስት የሚያውቀው ሆን ተብሎ የተደረገ ነው የሚል አንድ ነገር ያሳያል። መንግስት የሚያውቀውና ሆን ተብሎ የሚደረግ ከሆነ ደግሞ መንግስትም ይሄ ገዳይ የተባለው ሸኔም እንደሚነግሩ ሁለቱ አንዱ የአንዱን ተልእኮ የሚያስፈጽሙ አንዱ ለአንዱ የሚታዘዙ አይደሉም፣ ጠላት ናቸው። ግን ምን አይነት መረጃ አለን? ያልመሮም በተደጋጋሚ ሌሎችም የወቦ አመራሮች የኦሮሞ ሊበሬሽን አርሚ ማለት ነው፣ ወቦ በኦሮምኛ ወራነ ብሊስማ ኦሮሞ ማለት ነው። እነሱ በተደጋጋሚ የሚነግሩን እንደዚህ አይነት ነገር የሚፈጽሙት ሰላማዊ ሰዎች ላይ እኛ ምንም አናተርፍም፣ ሌላ ብሔርን በመግደል ይሄንን የሚፈጽሙት ሌሎች መንግስት ያሰማራቸው እኛን የሚመስል የለበሱ ሚሊሻዎች ናቸው ብለውናል። ስለዚህ ህዝቡ ይሄ አማራው ኦሮምኛ ነው የሚናገሩት፣ እነሱም ዩኒፎርማቸው አንድ አይነት ስለሆነ እነሱም መስሏቸው እንዳይሆንና በመንግስት ሃይራርኪ ከሆነ ሄደው ይሄ ሚሊሻ ወቦን የሚመስለው ሚሊሻስ እንደሆነ የሚል ጥያቄ እየተፈጠረ ነው። አንዳንድ ከዛው አካባቢ ያሉ ሰዎች ደግሞ ሲናገሩ ትላንትና አሁን አይቻቸዋል አንድ ሁለት ቦታ ተለጥፎ የተቆራረጠ የስልክ ልውውጥ ኔትወርክም ቢብሏቸው ተቆራርጧል። ሚሊሻዎችም የአካባቢው ሚሊሻዎችም ነበሩበት ብሎ ተናግሯል አንድ ሰው። አየህ፣ ይሄ ነገር አሁን ሸኔ ነው ከሚለው ቅድም እንዳልኩ ሸኔ ካወጣቸው ቦታውም ላይ አልነበርኩም ብሎ የውጊያውን ቆይታና ቦታው በማን ቁጥጥር ስር እንደነበረ የመንግስት ተሳትፎ ውስጥ መኖሩ ሚሊሻዎችም ነበሩበት የሚሉ ሰዎች መምጣታቸው ነገሩ በተቀነባበረ መንገድ በመንግስት እንዳይሆን የሚለውን አሁን ሸኔ ነው የሚለውና መንግስት ነው የሚለው ጥርጣሬ እኩል ነው። መንግስትም አንዱ ተጠርጣሪ የሚያደርጉ ናቸው። አሁን ያሉ መረጃ
የመንግስት ጠባቂ ነኝ የሚል ግሩፕ እንዳለም ተነግሯል እኮ አዳም
አለ። አዎ እሱም አለ። ይሄ ጋቸን ለሲርና
እና
የሚባል ሚሊሻ አለ። እሱ አዲስ አበባ ሁሉ እኮ አለ። ብዙ ሰው አያውቀውም። እዚህ አዲስ አበባ ውስጥ አዲስ አበባ ክፍለ ከተማዎች ውስጥ አለ። አሁን ንፋስ ስልክ ላፍቶ በዚህ በጀሞ በኩል ብትሄድ ለሚኩራ፣ ቦሌም፣ የካም፣ ጉለሌም ዳርዳር ላይ ያሉት ጋር አለ።
ያዳነች አቤ
ጋቸነ ሲርና ማለት የስርዓቱ ጠባቂ ማለት ነው። ጋቸነ ማለት ጋሻ ነው። ሲርነ ስርዓት ማለት ነው። የስርዓቱ
ጠባቂ
ጠባቂ ማለት ነው። ልክ አብዮት ጠባቂ ሲባል እንደነበረው እንደሱ ማለት ነው። እና ጋቸነ ሲርና ነው ያለው የኦራተር ብዬ ቃል አቀባዩ የውጭ ቃል አቀባዩ። እና እነዚህን ነገሮች በሙሉ ስታያቸው ጋቸነ ሲርና አለ፣ በቃ በደንብ ታጥቆ ያለ ነው፣ የሚመኩበት ነው በጣም የጋቸነ ሲርና አደረጃጀት። አዲስ አበባም ጭምር አለ። ቅርብ ጊዜ እንደውም አንድ ጉዳይ ላይ አንስተዋቸው ነበር ጋቸነ ሲርና።
አሁን ፕሪቪሌጅ
ናቸው በተለይ አዲስ አበባ ዙሪያ። እና ይሄ እነዚህን ነገሮች በሙሉ ስታያቸው ወደ መንግስት እየመጣ ነው። በጣም አስፈሪው
ሰዓታችን እያለቀች ስለሆነች ጠቅላይ ሚኒስትሩ ግን ምን አይነት ልብና ጭካኔ ቢኖራቸው ነው ዛፍ ተከላ ውስጥ ሄደው እንደዚህ ፎቶግራፍ በፎቶግራፍ አድርገው የሚዝናኑብን? ይሄ ሁሉ ሰው አልቁ ሌላ ከኢትዮጵያ ከዛ ህዝብ ሌላ ውጪ የሚያስተዳድሩት ህዝብ አለ ወይንስ ደግሞ ከመምጣታቸው በፊት በኦሮምኛ የተናገሩት ምክትል ፕሬዚዳንት በነበሩበት ጊዜ በኦሮምኛ የተናገሩትና በቀደም ተተርጉሞ የወጣውን አዳምጮ ነበርና የጭካኔ አሁን ያልከው ይሄ አሁን ያልከው ራሱ የስርዓቱ ጠባቂ የሚባለውን ነገር እንዴት እንደተቋቋመ ሁሉ የሚያሳዩ እንትኖችን ፕሮግራሞችን ትላንትና ማዳመጫለሁኝና ምን ይሄል ጭካኔ ቢኖር ነው ሰኔን እየተመረጠ ሰው እየተገደለ ወዲያውኑ ደግሞ ያረንጓዴ ችግኝ የሚባል ነገር ይመጣው አራት ደቂቃ ነች ያለች አራት ደቂቃ ሶስት ደቂቃ ነው ያለች
እንግዲህ አሁን አሁን እንደው ብዙ መምለው ነገር የለኝም ግን ትልቁ ነገር አገሪፋ ሁልጊዜም መንግስት ትልቁ ስራው የዜጎችን ህይወት መጠበቅ ነው ከጥቃት መከላከል ነው እዚህ ላይ ደርሶ ሲገኝ ደግሞ የመጨረሻ የሚያስደነግጠውም ነገርና ትኩረት ሰጥቶ የሚረባረብበት ጉዳይ ይሄ ነው ይህ ነገር ተፈጥሮ ግን ትንሽ ሁለት መስመር ነገር በትዊተራቸው ላይ ከማጋራታቸው ያለፈ ምንም አላደረጉም ጭራሽ እኔ መጀመሪያ አዳራሽ ውስጥ በደንትን ነው ምንድነው ያልኩት ወንበር ተደርጎ ተኮልኩለው እንጋ ሄደው ትልቅ ሴረሞኒ ትልቅ ወጪ ወጣበት ሀዘን ፓርላማው እንዳያዝን የከለከሉ ሰዎች የጅማ ቀን መጥተው ነፍስ ይማር ጸሎት አድርጉ ለሞቱት አገራችን ሰላም እንድትሆን ጸልዩ የሚል መልእክት ማስተላለፍ ሲኖርባቸው የጅማ ተሳታፊዎችን በጅማ አትላንትና ሲያስተላልፉ ችግኝ ተቀሉ ነው። ምንድነው ይሄ ሰውዬ ችግኝ ላይ እንደዚህ ኦብሰስድ የሆነው? ኦብሰሽን የአእምሮ ችግር ነው። ሁሉም ነገር በዚህ ደረጃ ያለውን ነው አጣጫ ለትኩረት ለማስቀየስ ነው እንዳትል ሊቀየስ በችግኝ ሊቀየስ ከሚችልበት ያለፈ ነገር ነው። በዚህ ደረጃ ሆኖ ሰውዬው ኦብሰስድ ከሆኑ ኦብሰሽን ነው ማለት ነው። ይሄ ኦብሰሽን የአእምሮ ችግር ምልክት ነው ሊታከም የሚገባው እና አገር ሊመራ የማይችል የማያስችል የስቴት ኦፍ ማይንድ ላይ ያሉ ሰው መሆናቸውን ጭምር ያሳየን ያስፈራል በጣም እና እኔ ይሄ ኦብሰሽኑን ችግኝ ላይ ያለውን ኦብሰሽን ትኩረት ለማስቀየስ ብቻ ሳይሆን አድርጌ የወሰድኩት እንደ አእምሮ ችግር ማድረግ ነው የወሰድኩት ባጭሩ ይህንን ነው ልል የምችለው።
ነገ ተነገ ወዲያ የሚቀጥለው ሳምንትስ ምን እንሰማለን? እኔ አሁን የተማሪዎቹ እንቅስቃሴ እንደዚህ የሚቀጥል ከሆነ ህዝቡ ዝምታውን እንደዚህ የሚቀጥል ከሆነ እያየናት ፈርሳለች። እንደ ሀገር ሀገር አለን ብለን እንዝናናለን እንጂ ሀገር እንደሌለን እኮ ለዓላዊነት እንደሌለን እኮ ታውቀናል። የውጭ ባዕድ ሀገር አምጥተን እያስደብድበን ለሱዳን መንግስት 7 ኪሎ ሜትር መሬት ሰጠን። አሁን ከሰሞኑ ጦርነት ነበር ያማራ ገበሬና የሱዳን ወታደሮች ተተኮሱ ነበር ከትላንት ወዲያ ጀምሮ። ምክንያቱም የርሻ ጊዜ ነው መብላት መብላት ማረስና መኖር አለባቸው ያማራው ገበሬ። እነሱም እንዳይሆኑ ለነሱም ስቃይ በቃ ስቃይ ለእያንዳንዱ ወገን ብቻ ለእያንዳንዱ ሰው የሚያለቅስበትን እሾክ አስቀምጦ እያስቀመጠ ያለ ጠቅላይ ሚኒስትር ነው እኔ ናቸው። እንዴት አይነት ጭካኔ እንዳለም አይገባኝም። ከጭካኔው ብቻ አልፎ ማለፍ ብቻ ሳይሆን ትላንትና ኦሮሞ ጠል ብለው አፍ ሙሉ በፓርላማ የተናገረ ሰው ይሄ ሁሉ ዜጋ ሲሞት ግን ነከሌ ሞት ወላለም አሳፋሪነቱና ጭካኔው ይሄ ነው። እኛም እንደ ኢትዮጵያዊ እንደ ዜጎች ዛኛው ቤት አንዳደጋ ሲደረግ አልተናገርንም የኛ ጥፋት ነው ይበለን። የለመነውን የጨቀጨቅነውን 27 አመት ያጉራራንበትን የእጃችን አግኝተናል። የእጅህን ይስጥህ ነው ምርግማኑ አይደለም አባቶች የሚረግሙት መጥፎ እርግማን ነው። የእጃችንን ያገኘነው ይሄደግ ጥሩ ነበር ማለት አይደለም ግን ቢያንስ ሰዎች ገብተው ይወጣሉ ቢያንስ ሰዎች በመነታቸው አይገደሉም በአምልኮታቸው አይገደሉም ነበር አልነበረም ታይቶም አይታቆም። ሀገራችን ለምታ ነበር ሀገራችን ያደገች ነበር ሀገራችን በአለም ገጽታ ላይ ተከብራ ሌሎችን የምታስከብር ነበረች። አሁን ራሷም ተወርዳ አከባቢውን ሁሉ ለስጋት ያጣለች ሆናለች። በምን ምክንያት? በጠቅላይ ሚኒስትር አብይ ምክንያትና በአንድነት ኃይሉ አንድ ኢትዮጵያ ብሎ በሚዛፍ ነው። የኔ ዘመኖች ሊቃኖች በእናንተ ምክንያት ነው። እግዚአብሔር ልቦናውን ሰጥቷችሁ ይሄን ያለውን ነገር አውግዛችሁ በቃን ብላችሁ የምትነሱበት ቀን እንዲመጣ ጸልያለሁ።
እግዚአብሔሩ የሚሰማኝ ከሆነ ማለት ነው። እግዚአብሔሩ የሚሰማኝ ከሆነ ከእንግዲህ ወዲህ ሐዘንም የለኝም። እኔ አልቅሼ አቅባቅቶኛል፣ ካለቀስኩ ሰንብቻለሁኝ። እንደው አንዳንድ ጊዜ ይዳዳኛል እንጂ የለኝም፣ የማለቅስበት ምንም ምክንያት የለኝም። የሰው ልጅ ሲሞት፣ የሰው ልጅ ሲታረድ በአንገቱ ሳይሆን በጀርባው ሲታረድ እያየሁኝ አልቅሼ ብቻለሁኝ። ሰዓታችን ወስደናል። ከይቅርታ ጋር ለዚህ ልሰናበትህ። ደህና ሁኑ ወንድ ወገኖች።
Have you been looking for a radio station that gives you sports?
I don't believe it! Oh. It's a touchdown!
Entertainment?
Are you not entertained?
And other special interest talk shows?
Well, isn't that special?
All on one app?
Yo, that's dope. What app is that?
It's the Real 1100 AM app for WWE. Grab it for free in your Google Play or Apple App Store today.